Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም እንደምን አመሻችኋል የጋቢና ቪኦኤ አድማጮች። የዛሬ አርብ ጥቅምት 26 2013 ዓመተ ምህረት ምሽት ዝግጅታችንን ከአሜሪካ ድምጽ ዋሽንግተን ዲሲ ጀምረናል። በዛሬው ምሽት ከምትሰማቸው ጥንቅሮች መሃል ማህበራዊ መገናኛ ሚዲያዎችን ለበጎ ዓላማ የሚያውሉ ወጣቶችን እውቅናና ክብር ለመስጠት ያቀደ የሽልማት ስነ ስርዓት ሊካሄድ ነው።
የዜጎችን ማንነት በስነ ምግባርና በስርዓት እንዲቀርጹ በማድረግ ለማህበረሰቡ የአይምሮ ልማት አስተዋጽኦ እንዲያደርግ ማስቻል አለብን ብለን እናስባለን።
ጣና ሽልማት የተሰኘውና የፊታችን ጥቅምት 21 ሊካሄድ የታሰበው የሽልማት ስነ ስርዓት አስተባባሪ ደምስ አያሌውን የሰማችሁት የምሽቱ እንግዳችን ነው።
የመከላከል ስራው እንግዲህ በሰውም ተሽከርካሪ ላይ በተገጠመ ራይድ መርጫም አውሮፕላንም እየተረጨ ነው።
ቀደም ሲል የሰማችሁት ደግሞ የግብርና ሚኒስትር ዴታውን ዶክተር ማንደፍሮ ንጉሴን ነው። በኢትዮጵያ የተከሰተውን የአንበጣ መንጋ ለመከላከል በውጭ የሚኖሩ ኢትዮጵያውያንን ጨምሮ ሁሉም ዜጋ በሚችለው ሁሉ ርብርብ እንዲያደርግ ጥሪ ቀርቧል። የዚህን ሰፋ ያለውን ዘገባ በምሽቱ እናሰማችኋለን። አብራችሁን ከቆያችሁ ሌሎች አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችን ማዘጋጅተናል። የምሽቱ አስተናጋጃችሁ ስመኝሽ የቆየነኝ፣ በቅንብሩ ደግሞ ኤልያስ አስማረ አብሮኛል። በቅድሚያ ከዓለም ዙሪያ ላሰባሰብናቸው ዜናዎች ሀብታሙ ስዩም።
አመሰግናለሁ ስመኝሽ። ትናንት አሙስ ማታ በየበኩላቸው የመራጭ ጥያቄዎች የተስተናገዱባቸው መድረኮች ላይ የቀረቡት የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ ተፎካካሪዎች ሪፐብሊካኑ ፕሬዚዳንት ዶናልድ ትራምፕና ዲሞክራቱ ተፎካካሪያቸው ጆ ባይደን ዛሬ የምረጡኝ ዘመቻቸውን ቀጥለዋል። ሚስተር ትራምፕ ድጋሚ ለመመረጥ ወሳኝ ተደርገው ወደሚወሰዱት ፍሎሪዳና ጆርጂያ ክፍለ ግዛቶች ሲያመሩ፣ ጆ ባይደን ደግሞ ወደ ሚሺጋን ይጓዛሉ። ማሊ ውስጥ በቅርቡ በእስረኛ ልውውጥ 200 ጂሃዳውያን መለቀቃቸው ያሳሰባቸው መሆኑን የመብት ቡድኖች አስታውቀዋል። የማሊ መንግስት በሀገሪቱ ሰሜናዊ አካባቢ በሚንቀሳቀሰው የአልቃይዳ ደጋፊ አማጺ ቡድን የታገቱ 4 ሰዎችን ለማስለቀቅ 200 ታጣቂዎችን ፈቷል። ያስለቀቃቸው ታጋቾች አንድ ፈረንሳዊ የረድኤት ሰራተኛ፣ 2 ጣሊያናውያንና አንድ የማሊ ታዋቂ ተቃዋሚ መሪ ይገኙበታል። የመብት ቡድኖቹ የታጋቾች መለቀቅ ጥሩ ሆኖ ነገር ግን ያ ሁሉ ተጠርጣሪ አሸባሪ መፈታቱ ሀገሪቱን ወደ ባሰ አለመረጋጋት ይከታል፣ የፍትህ ስርዓቱንም ይጎዳዋል ብለዋል። የጊኒ መራጮች የፊታችን እሁድ ፕሬዝዳንታዊ ምርጫ ያካሂዳሉ። የ82 ዓመቱ ፕሬዝዳንት አልፋ ኮንዴ አወዛጋቢ በሆነ መንገድ እየተወዳደሩ ሲሆን የእሁዱ ምርጫ 3ኛ የስልጣን ዘመን ይገባቸው እንደሆነ የሚወስን ይሆናል። በአይቨሪ ኮስት ደግሞ በቅርቡ ከሚካሄደው ፕሬዝዳንታዊ ምርጫ 2 ዋና ዋና እጩዎች ራሳቸውን አግልለዋል። ደጋፊዎቻቸው ምርጫውን እንዲያስተናክሉም ቀስቅሰዋል። እንደ አውሮፓውያን አቆጣጠር ጥቅምት 31 ከሚካሄደው ምርጫ ራሳቸውን ያገለሉት የቀድሞ የሀገሪቱ ፕሬዝዳንት ሄንሪ ኮናን ቢዲዮና የቀድሞ ጠቅላይ ሚኒስትር ፓስካል ኢንግዌሶ ናቸው። ሁለቱ ከውድድር የወጡት እጩ ተፎካካሪዎች ፕሬዝዳንቱ በምርጫው ሂደት እጃቸውን አስገብተዋል ሲሉ ይከሳሉ። ፕሬዝዳንቱ ለ3ኛ ጊዜ ለውድድር መቅረባቸው ህገ መንግስቱን የጣሰ ተግባር ነው በሚል የሚካሄደውን ተቃውሞ እንደሚደግፉም አስታውቀዋል።
ሀብታሙን ለዜና አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምጽ ነው። በበይነ መረብ ገጻችን እንዲሁም በመደበኛዎቹ የአሜሪካ ድምጽ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። በቅድሚያ የዕለቱ አብይ ርዕስ አርገን ወዳሰናዳነው ፕሮግራም እንለፍ። የኢትዮጵያውያን ወጣቶች የማህበራዊ መገናኛ አውታሮች አጠቃቀም አሁን ላይ ትችቶች እየቀረቡበት ነው። ብዙዎች ከበጎ አጠቃቀሙ ይልቅ ጎጂ ገጽታው እየጨመረ ነው በሚል ይሞግታሉ። ይህን ቅሬታ ለመቀነስ ማህበራዊ ሚዲያዎችንም ለበጎ ዓላማ የሚያውሉ ወጣቶችን እውቅናና ክብር ለመስጠት ያቀደ ሽልማት ስነ ስርዓት የፊታችን ጥቅምት 21 ይደረጋል። የዚህ ሽልማት አዘጋጅ የሆነው ጣና ሽልማት የተሰኘ ድርጅት መስራችና አስተባባሪ ደምሳያሌውን ሀብታሙ ስዩም አመሻሹን አነጋግሮታል። ቆይታቸው ጣና ሽልማት ለመጀመር ምክንያት የሆኑ ጉዳዮችን ደምስ ከሚያስረዳበት ይጀምራል።
እሻመሰግናለሁ። እንግዲህ እንደምታወቀው የኢትዮጵያ የማህበራዊ ሚዲያ አጠቃቀማችን ገና ጀማሪ እንደመሆናችን መጠን በተለይ የሌላው ዓለም ርቆን የሄደበት ዘመን ላይ ደርሰናል እና የማህበራዊ ሚዲያ አጠቃቀማችን ግን በአንድ በኩል መጥፎ ጎኑ የሚታይበት ስለነበረ በተለይ የስነ ምግባር ጉድለቶች እንዳየን ጊዜ ከሞራል ከሰብና ከታሪክ ያፈነገጡ ሁኔታዎችን፣ ምስሎችን፣ ጽሑፎችን ባየ ጊዜ ለምን ወደ መልካም ነገር የሚሰሩ ፖስት የሚያደርጉ ፎቶግራፍ የሚለጥፉ ተንቀሳቃሽ ምስል የሚለቁ እውቅና ብንሰጥ ወደ ወጥነት ወደ በጎ ነገር እንዲመለስ ብናደርግ አንድ ፕላትፎርም ቀርጸን ጣና ሶሻል ሚዲያ አዋርድ የሚል የሽልማት ዝግጅት አዘጋጀን። ዋናው ዓላማችን የኢትዮጵያ ማህበራዊ ሚዲያ አጠቃቀም ወደ መልካም ጎን እንዲመጣ ከማሰብ ነው።
ሽልማቱ የሚሰጥባቸው ዘርፎች የትኞቹ ናቸው? አሸናፊዎቹስ በምን መልኩ ነው የሚለዩት?
እንግዲህ ዘንድሮ ለአራተኛ ጊዜ የምናዘጋጀው ሲሆን ከዚህ በፊት የመጀመሪያው 10 ዘርፍ ቀጥሎ በ16 በሶስተኛ ደግሞ በ21 ዘርፎች እውቅናና ሽልማት ሰጠናል። በፈጣን ወቅታዊ ሚዛናዊ መረጃ ዘርፍ፣ በጤና መረጃ ዘርፍ፣ በሳይንስና ቴክኖሎጂ ዘርፍ፣ በታሪክ ዘርፍ፣ ጣና ሐይቅና አካባቢ ልማት ዘርፍ እንዲሁም ሌሎች ዘርፎች በርካታ ዘርፎች ያሉት የሽልማት ዝግጅት ነው የነበረው። በዚህ ዓመት ግን ዓለም ላይ የተከሰተውን የኮቪድ-19 ወይም ኮሮና በሽታ ምክንያት በማድረግ ትኩረት ለጤና ትኩረት ለጣና በሚል ዘርፎችን በመቀነስ ለአምስት ዘርፎች እውቅና እንሰጣለን። በተለይ በጤናው መረጃ ዘርፍ ላይ አምስት ዘርፎች ሲሆኑ አንደኛው ደግሞ በጣና ሐይቅ ላይ በተከሰተው የመጤ አረም እንዲሁም ብዝሃነቱ ላይ ታሪኩ ላይ ማህበራዊ ሚዲያን በመጠቀም መልካም ጎን ለማህበረሰቡ መረጃን በፍጥነት በማስረጽ እንዲሁም ተንሸራሻሪ ወይም ተራማጅ ሀሳቦችን የሚያቀርቡትን እውቅናና ሽልማት የሚሰጥ ነው።
ጣና ሽልማትን የመሰሉ መዘጋጀታቸው በተለይ ለወጣቶች የሚኖረው ፋይዳ ምንድን ነው ትላለህ?
እንግዲህ ወጣቶች እንደሚታወቀው የሀገር ተረካቢዎች ናቸው እና ሁሉም ወጣት በተለይ የኢትዮጵያዊነትን ባህል፣ ታሪክ፣ ትውፊት በጠበቀ መልኩ ማህበራዊ ሚዲያውን በመጠቀም ያለውን እውቀቱን ለሚቀጥለው ትውልድ ማሸጋገር አለበት ብለን እኛም እንደ ዓላማ እንደ ግብ የምንቆጥረው ጊዜ ላይ ነው የደረሰው እና በተለይ የኢትዮጵያ ወጣቶች ማህበራዊ አጠቃቀማቸውን ለበጎ ተግባር፣ ለአይምሮ ማበልጸጊያ፣ ለሰብአዊነት፣ ለኢትዮጵያዊነት፣ የዜጎችን ማንነት በስነ ምግባርና በስርዓት እንዲቀረጹ በማድረግ ለማህበረሰቡ የአይምሮ ልማት አስተዋጽኦ እንዲያደርግ ማስቻል አለብን ብለን እናስባለን።
እንግዲህ ደምስ፣ በተለይ በአማራ ክልል ውስጥ በቀደመ የአማተር ኪነ ጥበብ እንቅስቃሴ ትታወቃለህ። ከጣና ሽልማት ባሻገር ደግሞ የቴዲ አፍሮ ማርስ ከጧፍን በመሰሉ የቪዲዮ ስራዎች ውስጥ በአስተባባሪነት ሰርተሃል። የተለያዩ ሽልማቶችን ያሸነፉ አጫጭር ፊልሞችንም እንደምታሰናዳ አውቃለሁ። ከአመታት ተሞክሮ አንጻር ልዩ ተሰጥኦ ያላቸውን ወጣቶች ለማበረታታት በቂ መድረኮች ተዘጋጅተዋል ብለህ ታስባለህ?
አመሰግናለሁ። እንግዲህ ገና ታዳጊ አገር ነው። በተለይ በደሃ ሀገራት ያለን ህዝቦች እንደመሆናችን መጠን የሚመለከታቸው አካላት በተለይ የመንግስት አካላት፣ የአፍሪካ ዩኒየን፣ ሌሎች እርዳታ ወይም የሚሰጡ አካላት በተለይ ወጣቶች ላይ መሰራት አለበት። ተሰጥኦ ያላቸው ወጣቶችን እንዲያድጉ፣ እንዲበለጽጉ ሀሳባቸውን በነጻነት አንሸራሽረው ትውልድን በሚታደግ መልኩ መስራት የሚጠበቅባቸው ብዙ ሀሳብ ያላቸው ወጣቶች አሉ። ያን ሀሳብ የሚደግፍ የሚያበረታታ የመንግስት ተቋማት ሊኖር ይገባል የሚል ሀሳብ አለ። ለምሳሌ የፈጠራ ክህሎት ያላቸው ሀሳብ የሚያመነጩ ወጣቶችን የሚደግፍ ተቋም መመስረት አለበት የሚል ሀሳብ አለ። ያም በሀሳብ ብቻ ሳይሆን በገንዘብ፣ በማቴሪያል እንዲሁም ሌሎች ሪሶርሶችን በመስጠት በምርምር እንዲሰሩ የሚያደርግ ተቋም መፈጠር አለበት የሚል ሀሳብ አለን። እንግዲህ ምናልባት ቅድም ወደኋላ ልመለስ እና የጣና ሶሻል ሚዲያ አዋርድ የዳኝነት ጥያቄ ጠይቀኝ ነበረ እና ይሄ ጥያቄ ምንድን ነው? መጀመሪያ እጩዎቹ ሲመረጡ ህዝብ ነው የሚመርጣቸው። ህዝቡ ጣና ሶሻል ሚዲያ አዋርድ ወይም በአማርኛ ጣና ሽልማት የሚል የፌስቡክ ገጽ አለን። በዛ ላይ በዚህ አመት ትኩረታችን ይሄ ስለሆነ ማንንም ታደንቃላችሁ፣ ማንንም ትወዳላችሁ፣ ማን እውቅና ቢሰጠው ትፈልጋላችሁ ብለን በኤሌክትሮኒክስ ሚዲያው ቅስቀሳ እናደርጋለን። በመጽሔቱ ቪዲዮ እንዲሁም በሶሻል ሚዲያው በሁሉም አውታሮች እንቀሰቅሳለን። እጩዎችን ይጠቁሙናል። ዳኞች፣ አሰዳኞች አሉ በኢትዮጵያ ውስጥ የማይተዋወቁ ነገር ግን ትልቅ ፕሮፌሽን ውስጥ ያሉ የዩኒቨርሲቲ ምሁራን፣ የኮሚኒኬሽን ባለሙያዎች፣ ጋዜጠኝነትና የኪነጥበብ ባለሙያዎች እንዲሁም ሌሎች በዳኝነት ስራ እየሰሩ ናቸው። እኒህ ዳኞች የተጠቆሙባቸውን እጩዎች ሊንክ በመግባት በአመት ውስጥ ምን መረጃ አጋርተዋል፣ በጎነቱ ምን ይመስላል፣ እንዲሁም ደግሞ ፎቶግራፍን ይጠቀማሉ፣ ግለ ታሪኩን ይጽፋሉ፣ የሚያስቀምጠው ጽሁፍ ወይም ፎቶግራፍ ምንጭ አለ ወይ እና ሌሎችም መስፈርቱን በማካተት ከ60% ይወስዳሉ። 40% ደግሞ የኤስኤምኤስ የ7147 ቴክስት ላይ በማድረግ ህዝቡ ይመርጣል ማለት ነው። ሁለቱ ተደምሮ ውጤት በመስጠት የአመቱ በተለያየ ዘርፍ እውቅናና ሽልማት ይሰጣል ማለት ነው።
የጣና ሽልማት የመጪ ዘመን ግብ ምንድን ነው? ልንደርስበት ይገባል ስለምትሉት ህልም እስቲ ያጫውተን።
አመሰግናለሁ። እንግዲህ የጣና ማህበራዊ ሚዲያ ወደ ተቋም እንዲሸጋገር ህልም አለን። ማህበራዊ ሚዲያ አጠቃቀም በታዳጊዎች ትምህርት ቤት ላይም በትምህርት ስርዓት ውስጥ እንዲካተት፣ ትምህርትና ስልጠና እንዲሰጥ ትልቅ ፍላጎት አለን። የኢትዮጵያ ባህል፣ ታሪክ፣ ትውፊት ለመጪው ትውልድና ለዓለም ለማስተዋወቅ ትልቅ ሚና እንዲኖረው ፍላጎት አለን። የወጣቶች የስራ እድል ፈጠራና ተያያዥ አላማ ለማስፈጸም የማሰለጫ ዘዴ አድርጎ ለመጠቀም የተለያዩ ቴክኖሎጂ የሚሰሩ ወጣቶችን የሚያሰባስብ ተቋም እንዲሆን ትልቅ ግብና አላማ አለን።
በጣም አመሰግናለሁ ደምሳ ያለው ስለ ጣና ሽልማት ለአድማጮች ስላብራራህልን በጣም አመሰግናለሁ። መልካም ምሽት ይሁንልህ።
እናም እንግዲህ ሚዲያው ላይ በእናንተ ፕሮግራም ላይ ለማህበረሰቡ መረጃ እንዲደርስ ስለጋበዛችሁን በጣና ሽልማት ስም ከልብ እናመሰግናለን።
ሀብታሙንና እንግዳውን የጣና ሽልማት አዘጋጅ ደምሳያሌውን እናመሰግናለን። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ ነው። ዝግጅታችን ይቀጥላል። በመተከል ዞን የተከሰቱ ግጭቶችን አስመልክቶ ከአማራና ቤኒሻንጉል ክልሎች መሪዎች ጋር መወያየታቸውን ጠቅላይ ሚኒስትር አብይ አህመድ አስታወቁ። በቤኒሻንጉል ጉሙዝ ክልል የመተከል ዞን ውስጥ አልፎ አልፎ ከሚከሰቱ ችግሮች ውጪ አንጻራዊ መረጋጋት መስፈኑን ደግሞ የክልሉ ኮሙኒኬሽን ጉዳዮች ጽፈት ቤት አመልክቷል። የጽፈት ቤቱ ኃላፊ አቶ መለሰ በየነ እንዳሉት የኢትዮጵያ ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን በተገኙበት ውይይት ከተካሄደ በኋላ ዞኑ በማዘዣ ማዕከል ትዕዛዝ ስር እንዲተዳደር ተወስኗል። ማህበረሰቡ አብሮነቱን አጠናክሮ የሚመጣበትን ማናቸውንም ጥቃት መመከትም ያስችል ስራ መሰራት እንዳለበት የጋራ መግባባት ላይ ደርሰናል ሲሉም ተናግረዋል። በዞኑ 7 ወረዳዎች ስልጠና የወሰዱ ነባርና አዳዲስ ሚሊሻዎችም ከጸጥታ አካላት ጋር ሆነው ሰላም ለማስፈን ይሰራሉ ብለዋል ኃላፊው። ዘጋቢያችን ናኮር መልካ የዚህን ዝርዝር ዘገባ ልኳል፣ ቀጥሎ ይቀርባል።
የዛሬው ውይይት በቤኒሻንጉል ክልል በተለይም በመተከል ዞን የደረሱ ተከታታይ ጥቃቶችን ተከትሎ የመጣ ነው። የተወያዩትም ከአማራና ቤኒሻንጉል ጉሙዝ የክልል መሪዎችና የጸጥታ ኃላፊዎች ጋር መሆኑን ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው አስታውቀዋል። በመተከል ዞን የተከሰቱ ግጭቶችን አስመልክቶ በተካሄደው በዚህ ውይይት ችግሮች መገምገማቸውንም አመልክተዋል። ያሉትን ችግሮች ፈትሸን የአካባቢውን ዘላቂ ሰላም ለማስጠበቅ የሚያስችሉ ቀጣይ አቅጣጫዎችን አስቀምጠናል ብለዋል ጠቅላይ ሚኒስትሩ። ዝርዝር ጉዳዮችን ግን አልጠቀሱም። በቤኒሻንጉል ጉሙዝ ክልል በንጹሃን ዜጎች ላይ የሚፈጸመው ጥቃት አሳሳቢነትም እንደቀጠለ ነው። በዚህ ክልል መተከል ዞን ሰሞኑን በተፈጸመ ጥቃት ለምሳሌ 12 ሰላማዊ ዜጎች ተገለዋል። የመተከል ዞን ከዚህ ጥቃት በኋላ ስላለበት ሁኔታ የጠየኳቸው የክልሉ ኮሙኒኬሽን ጉዳይ ጽህፈት ቤት ኃላፊ አቶ መለሰ በየነ እንደሚከተለው አብራርተዋል።
ሰላም ተልቆ ያላችሁ ቡድኖች እና ግለሰቦች ሲፈጥሩ የነበረው የጸጥታ ችግር ማህበረሰቡ ውስጥ የእርስ በርስ መጠራጠር እንዲፈጠር አድርጎታል። ይህን የተፈጠረውን የእርስ በርስ መጠራጠር ወደ ነበረበት ለመመለስ ደግሞ በዋናነት የህዝብ ስራዎችን መስራት ያስፈልጋል የሚል የተቀመጠ አቅጣጫ አለ። ያን መነሻ አድርገን ያው የክልሉ ከፍተኛ አመራርና የዞን የወረዳ እንደዚህ በየደረጃ ያለው አመራር እስከ ታች ጎጥ እና ቀበሌዎች ድረስ በመውረድ አሁን የተፈጠረ ያለው የጸጥታ ችግር ማህበረሰቡ አብሮነቱን አጠናክሮ የሚመጣበትን ማናቸውም ጥቃት መመከት የሚያስችል ስራ መስራት እንዳለበት የጋራ መግባባት ላይ ደርሰን በዛ መሰረት አሁን ያለው ያኔ የነበረው አለመረጋጋት ተስተካክሎ አሁን ላይ ከሞላ ጎደል አንጻራዊ ሰላም አለ። በዞን ውስጥ አልፎ አልፎ የሚታዩ ችግሮች ሊኖሩ ይችላሉ። እነሱን ያው አሁንም ተከታታይ የሆነ የህዝብ ስራዎች ተጠናክረው ቀጥለዋል። በሁሉም አካባቢ የሚደረጉ ውይይቶች የህዝቦችን አንድነትና አብሮነት ለማጠናከር እዛ አካባቢም በስጋት ለመውጣት ሲፈልጉ የነበሩ ግለሰቦችንም እዛው ለማረጋጋት እና እዛው መደበኛ ስራቸው እንዲሰሩ የተደረገ ያለበት ሁኔታ አለ።
ባለፈው መስከረም ወር የኢትዮጵያ ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን በመተከል ተገኝተው ከከፍተኛ አመራሮችና ከማህበረሰብ ተወካዮች ጋር ውይይት አድርገው እንደነበር አቶ መለስ አስታውሰዋል። ከውይይቱ በኋላም የጸጥታ ችግሩን ለመቅረፍ ሁለት አቅጣጫዎች ተግባራዊ የተደረጉ መሆናቸውን አስታውቀዋል።
የፌዴራል ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን በተገኙበት ከፌዴራል ብልጽግና ፓርቲ አመራሮችን በተሳተፉበት የክልላችን ከፍተኛ አመራሮች ባሉበት ለግልገሌ በለስ ከተማ ላይ አሁን እየተፈጠረ ያለውን የዞኑን ዘላቂ ሰላም እና አስተማማኝ ሰላም ከፍተኛ ውጥረት እያመጣ የሆነ አካባቢ ለመፍጠር ምን መደረግ አለበት የሚል ውይይቶችን አካሂደናል። ከነዚህ ውይይቶች ተነስተን እንግዲህ ሁለት አይነት አቅጣጫዎች ነው የተቀመጡ። አንደኛው አሁን ያለው የተስተዋለ ያለው የጸጥታ ችግር በዞኑ ውስጥ መደበኛ ሕግ ማስከበር ደረጃ የሚቻል ስላልሆነ ለሶስት ወራት የሚቆይ ከመስከረም 11 እስከ 3 ወር ለተከታታይ ወራት የሚቆይ ኮማንድ ፖስት አውጇል። ሁለት አይነት ተግባራት ናቸው የሚፈጸሙ። አንደኛው ላይ መጀመሪያው 3 ወራት የሚቆየው ኮማንድ ፖስት በተለያዩ ጊዜያት ጥቃት የሚፈጽሙ ቡድኖችና ግለሰቦች በተለያየ መንገድ በዚህ ተግባሩ የተሰማሩ አካላትን ለህግ ማቅረብና የህግ በላይነትን ማረጋገጥ ነው። ሁለተኛው አቅጣጫ ደግሞ ቀውስ ሸፍቶ በየጊዜው ማህበረሰቡ ላይ ጥቃት የሚፈጽሙ እርምጃ የሚወስዱ አካላትን የፌዴራል መከላከያ ሰራዊትና ፌዴራል ፖሊስ እንደዚሁ የክልሉ ጸረ ሽምቅ ፖሊስ አባላትን ጨምሮ ያው በውጊያም ቢሆን የመደምሰስ ስራዎች በስፋት ይሰሩ ነው ያሉ በተሰፈሉ እንዲሁም የማድረግ ስራዎች ተጠናክሮ የቀጠሉበት ይመስላል።
በዞኑ 7 ወረዳዎች ለበርካታ ነባርና አዳዲስ ሚሊሻዎች ስልጠና እየተሰጠ መሆኑን ገልጸው አላማውም ከህብረተሰቡ ጋር ሆነው ዘላቂ ሰላምን ለማስፈን እንዲሰሩ ነው ብለዋል ኃላፊው። ነገር ግን የትጥቅ ችግር በመኖሩ የስጋት ቀጠናዎች ላይ ትኩረት እንደሚያደርጉ ጠቁመዋል አቶ መለሰ።
ነባር ሚሊሻዎችንና አዳዲስ ሚሊሻ አባላትን የማሰልጠን ከድራሽ ከናናይ ሳይንሱ ላይ ስልጠና በመስጠት ለሶስት ተከታታይ ቀናት የሚሆን ስልጠና ተሰጥቷል። ይህ ስልጠና በነገራችን ላይ የመጨረሻ አይደለም። በየጊዜው እንደየነባራዊ ሁኔታው እየታየ አፕዴት የሚደረግ ስልጠና ሆኖ ይህ ስልጠና ወስደው ወደ ማህበረሰቡ ውስጥ ተቀላቅለው እኩይ ተግባር ያላቸው በሰላሙ ማይቆሙ አካላት ካሉ ከጸጥታ ጎን ሆኖ እንዲታገሉ ለማድረግ ዝግጅት የተደረገ ነው ያለው። ትጥቅን በሚመለከት አሁን በርካታ ሚሊሻ ነው እያሰለጠነም ያለ ነው። የትጥቅ ችግር አለ በክልሉ ላይ ከሞላ ጎደል እኛ ያዝነው አቅጣጫ በተለይ ጥቃቱ ተጋላጭ ናቸው የሚባሉ አካባቢዎች እና ቦታዎችን ቀበሌዎችን ለይተን እነሱን የማስታጠቅ እና ወደ ስራ ውስጥ የማስገባት ስራ ዝግጅት እየተደረገ ነው ያለው።
ትጥቅን በተመለከተ ባለፈው ምክትል ጠቅላይ ሚኒስትሩ እንዳሉት የአካባቢው ማህበረሰብ ራሱን ታጥቀው እንዲከላከል እንደ ሀሳብ ያቀረቡት ነገር ነበርና ርዕሰ ብሔሯ ማለትም ፕሬዚዳንቷ ባለፈው ማንም የታጠቀ ኃይል በኢትዮጵያ ከመንግስት ውጭ እንዳይኖር እናደርጋለን ሲሉ ነበርና ከእሱ ጋር ተያይዞ የሚጣረስ ነገር አይኖረውም?
ሁሉ ማህበረሰብ አሳጥቃለሁ ሊሆንም አይችልም መሆንም አይችልም። በማሳተፍ አይደለም ዘላቂ ሰላም ማሰን የሚችለው ሜቢ ሊሆን የሚችለው እኛም የተከተልነው ስትራቴጂ ሚሊሻውን በማሰልጠን ሚሊተሪ ትሬኒንግ ከወሰደ በኋላ እሱን የማስታጠቅ እና ከመንግስት ነጻ አካል ጎን ለጎን አጋዥ እንዲሆን ማድረግ ካልሆነ በስተቀር ሲቪልን ሙሉ በሙሉ እናስታጥቃለን ብንል ማስታጠቅ የምንችልበትም አቅም ላይኖር ይችላል። በዘላቂነት ደግሞ ትጥቅ ማስታጠቅ ዘላቂ ሰላም ያመጣል ብሎ ማሰብም ትንሽ ያስቸግራል።
አንዳንድ ሰዎች የታጠቁ ነው ለይቶ የማስታጠቁ ሁኔታ አለ ብለው የሚወሩ ወሬዎች አሉና ምን ያህል ታማኒ ናቸው?
በሚገርቡ ሸንጉል ውስጥ አንድ ብሔር ብቻ አይደለም የሚኖረው። ሁሉም የኢትዮጵያ ብሔሮች፣ ብሔረሰቦችና ህዝቦች ያሉበት ክልል ነው። ወደ መተከል ዞን ስትመጣም በተመሳሳይ ዳይቨርሲቲ ያለበት ነው። በርካታ ብሔሮች፣ ብሔረሰቦች ያሉበት አካባቢ እንደሆነ ታሳቢ በማድረግ ብቻ ግንና በሚመለከት የሁሉም ብሔረሰቦችን ስብጥር በማከለ መልኩ ነው ገንብሎ ስልጠና እየወሰዱ ያሉ። ሲታጠቁም በተመሳሳይ ሁኔታ በመንግስት የተለጠኑ ስለሆነ ስብጥሩን በጠበቀ መልኩ ነው የሚታጠቁት ማለት ነው።
ባለፉት 3 ዓመታት በኢትዮጵያ ከተደረገው ለውጥ በኋላ በመተከል ዞን ውስጥ የሚታየው ያለመረጋጋት ችግር መንስኤን በተመለከተ የኮሚኒኬሽንስ ጉዳዮች ጽፈት ቤት ኃላፊው ተከታዩን ብለዋል።
ቀደም ሲል በለውጡ ማግስት ብዙም ባልተቀለቡ አጋማሽ አካባቢ ነው እነዚህ ችግሮች በስፋት ይተስተዋሉ ያሉ። ስፔሻሊ ደግሞ በመተከል ዞን አካባቢ ባሉ ወረዳዎች በጣም ሴሌክቲቭ በሆኑ ወረዳዎች፣ አንድም ያው እዛ አካባቢ ላይ የውስጥም የውጭም ተልእኮ ያላቸው አካላትና ቡድኖች ይኖራሉ ብለን እናስባለን። ከዛ ጋር ተያይዘው ቅድሚያ የመዋቅራችን ጥራት በደንብ መፈተሽ አለብን። መዋቅር ሲባል በየደረጃ ያለው እኛ አመራር ከክልል እስከ ታችኛው መዋቅር ድረስ ያለው በአስተሳሰብ እና በአመለካከት በተግባር ስምሪት ህዝባዊነትን ተላብሰው ትክክለኛ ቁመናን ይዞ ወደ ስራ ከመግባት አንጻር ኃላፊነትን በተገቢ መንገድ ከመውጣት አኳያ ምን ይመስላል የሚለው ነገር የኢስግ ለኢስግ ግምገማ መድረኮችን ነው ያካሄድ ነው። ጉድለቶችን አግኝተናል። እነዚ ጉድለቶች አንደኛ አመራሩ የተሰጠውን ኃላፊነት በአግባቡ ሲወጣ አልነበረም። አንዳንድ አካባቢዎች ላይ ችግሮች ሲፈጠሩ የመረጃ ሰዓቱ አጠቃላይ ያን ስትራቴጂክ ሆኖ ከመምራት አኳያ የሚታዩ ጉድለቶች ስለሆኑ ፖለቲካዊ እርምጃዎች የህግ ተጠያቂነትን ጭምር ለመውሰድ ጥረት ተደርጓል።
ጥቃት ፈጻሚው የጉሙዝ ህዝቦች ዲሞክራሲያዊ ንቅናቄ ጎህዴን የተባለ የፖለቲካ ድርጅት ነው ሲሉም ተናግረዋል አቶ መለሰ።
የፖለቲካ ድርጅቶች ናቸው ኖርማሊ በክልሉ የሚንቀሳቀሱ። በተለይ ደግሞ የጉሙዝ ፖለቲካ ፓርቲ ጉሙዝ ህዝቦች ዲሞክራሲያዊ ፓርቲ ንቅናቄ ይባላል። ይሄ ነው በዋናነት ጫካ ውስጥ ወታደር አሰልጥ ነው አሁን ላይ ጸረ ሰላም ተልእኮ ማስፈጸሚያ እያደረገ ያለው።
ምንድን ነው ልዩ ፍላጎታቸው? ምናልባት መንግስት ከነሱ ጋር የሚደራደርበት ሁኔታ ሊፈጠር ይችላል? ሰዎቹ ለዛ ዝግጁ ናቸው ወይስ እንዲሁ በጸረ ሰላም ኃይልነት ተፈርጀው ይሄ ሁኔታ የሚቀጥል ይሆናል?
ክልሉ መንግስት በዚህ ደረጃ እነዚህን ችግሮችን በተደጋጋሚ ድርድር ለማድረግ ሞክረዋል። የተለያዩ የመደራደሪያ ሀሳቦችን ያቀርባሉ። እነዛን መደራደሪያ ሀሳቦችን ወደ ተግባር አፈጻጸም ሲገባ ተግባራዊ ሆኖ አላገኘናቸው። ነገር ግን ዛሬም ነገም የክልሉ መንግስት ይህ ደረጃ ያለው የክልሉ አመራርም ቢሆን የሚያቀርቧቸው ሰላምን ሊያሰፍኑ የሚችሉ የመደራደሪያ ሀሳቦች ከሆኑ መደራደሪያ ሀሳቦችን ተቀብለን ሰላማዊ ትግል ለማድረግ ዝግጁ ነን።
ምንድን ነው እነሱ የሚያቀርቡት የመደራደሪያ ሀሳብ?
ነገሩን እንግዲህ ምን ያደርግላል እሱ መደራደሪያ ሀሳቦችም ያቀርቧቸው እሱም በሂደት ገና ያላለቁ ስለሆኑ ይሄ ነው ማለት መሰለ ነገር ቢሆን ይመረጣል። በሚቀጥለው መረጃ ማግኘት ትችላለን። በዚህ መደራደሪያ ሀሳቦቹ ላይ መግባባት ከቻለን ነገም ዛሬም ተግባብተን እንሰራለን። ብዙም ዜግን የሚቀርቡ መደራደሪያ ሀሳቦች ይህ ሎጂክ ከሎጂክ የወጡ ስለሆኑ እሱን መቀበል ደግሞ የባሰ ችግር ስለሚቀጥል በትክክለኛና ሪያሊቲ ላይ የተመሰረተ መደራደሪያ ሀሳብና መንግስት ማየት የሚችለው ነገር ነገም ዛሬም በዝግጅት ሀሳቡን ተቀብሎ ለማስተናገድ ዝግጅት ላይ ነው ያለ ነው። በዛ ደረጃም ስራዎች እየተሰሩ ነው ያሉ። ተደራድረን ሰላማዊ ትግል እናድርግ የሚሉ ከሆነ ኦኬ፣ መድረኩ ክፍት ነው፣ ገብቶ መታገል ይችላሉ። ከዚህ ከጥፋት ተልእኮ በጣም ነው ማለት ነው። ከዛ ውጭ ከሆነ ደግሞ ያው መንግስት የጀመረው እስከ መጨረሻዊ ማጥራትና እርምጃ ወስዶ የማስተካከል ተግባሩ ተጠናክሮ የሚቀጥል ይሆናል ማለት ነው።
በመተከል ዞን ከጥቂት ወራት ወዲህ የተከሰተውን አለመረጋጋት ተከትለው የክልሉ አመራሮችን ጨምሮ እስከ ወረዳ ያሉ 45 ሰዎች ከስራ ኃላፊነታቸው እንዲነሱ መደረጉንና ከ10 በላይ የሚሆኑት ደግሞ ኃላፊነታቸውን በአግባቡ ባለመወጣት ተገምግመው እንደታሰሩ ኃላፊው አስታውሰዋል። በጥቃት ፈጻሚነትና ከጥቃቱ ጋር ግንኙነት አላቸው በመባል ተጠርጥረው የታሰሩ ሰዎች ቁጥር 504 መድረሱን ኃላፊው አክለው ገልጸዋል። ለአሜሪካ ድምጽ ናኮር መልካ ካምቦ።
ናኮርን ለዘገባው እናመሰግናለን። አድማጮች፣ በኮሮና ወረርሽኝ ምክንያት የአሜሪካ ድምጽ ዘጋቢዎች ይህንን ፕሮግራም የምናቀርብላችሁ ከየቤታችን ሆነን ነው። የዕለቱ አስተናጋጃችሁ ስመኝሽ የቆየ ነኝ። ዝግጅታችን አሁንም እንደቀጠለ ነው። በኢትዮጵያ ያንበጣ መንጋን ለመከላከል እስካሁን ከ700,000 በላይ ሄክታር መሬት ላይ ርጭት መደረጉን የግብርና ሚኒስቴር አስታወቀ። ይሁንና አሁንም ያንበጣ መንጋን ለመቆጣጠር አስቸጋሪ እንደሆነ ነው። ለዚህም የኬሚካል መርጫ አውሮፕላን እጥረት ዋና መንስኤ መሆኑ ተገልጿል። ይህን ተከትሎ ሁሉም የመንግስት ተቋማት እንዲሁም በውጭ የሚኖሩ ኢትዮጵያውያንን ጨምሮ ሁሉም ዜጋ በሚችለው ሁሉ ርብርብ እንዲያደርግ ጥሪ ቀርቧል። የግብርና ሚኒስትር ዴታውን ዶክተር ማንደፍሮ ንጉሴን የድሬዳዋ ዘጋቢያችን አዲስ ቸኮል አነጋግሯቸዋል፣ እንደሚከተለው ተሰናድቷል።
በኢትዮጵያ ለአንድ አመት በዘለቀው ያንበጣ ወረርሽኝ በደቡብ ኢትዮጵያ እንዲሁም በደቡብና ደቡብ ምስራቅ ኦሮሚያ የነበረውን ያንበጣ መንጋ ማጥፋት ቢቻልም በሀገሪቱ ምስራቃዊ ክፍል ማለትም በምስራቅ አማራ፣ ምስራቅ ኦሮሚያ፣ ደቡብ ትግራይ፣ በአፋር፣ በሶማሌ ክልልና በድሬዳዋ አስተዳደር አሁንም ከፍተኛ ጥፋት እየደረሰ መሆኑን የግብርና ሚኒስትር ዴታው ዶክተር ማንደፍሮ ንጉሴ በተለይ አስታውቀዋል። እስካሁን ድረስ ያንበጣ መንጋውን ለማጥፋት 700 ሺህ ሄክታር መሬት ላይ ርጭት መካሄዱን ነው ዶክተር ማንደፍሮ ያስታወቁት። ርጭቱን በሰው ኃይል በአውሮፕላንና በተሽከርካሪዎች እየተካሄደ ነው ብለዋል።
የመከላከል ስራው እንግዲህ በሰውም ተሽከርካሪ ላይ በተገጠመ ራይዝድ መርጫም አውሮፕላንም እየተረጨ ነው። ችግሩ ያለው እንግዲህ እነዚህ አምስት ክልሎች እና አንድ የከተማ መስተዳደር ድሬዳዋን ጨምሮ እነዚህ ላይ 127 ተሽከርካሪዎች ናቸው የተሰማሩት። በእግረኛ ደረጃም በየክልሉ በየቀኑ የተለያየ ቁጥር ሰው ነው የሚሰማራ። በጣም ብዙ ምን ማለት ነው ተሽከርካሪ ሊገባ የማይችል ቦታ ላይ በሰው ኃይል ለአውሮፕላንም ለተሽከርካሪም በማይመች ቦታ ላይ እንደዛ ያደረግን እየሰራን ያለ ነው።
ያን በጣም እንግዲህ በመከላከል ረገድ ቁልፍ ሚና የሚጫወቱ አውሮፕላኖችም በውስጥ ደረጃ የተሳተፉ መሆናቸውን ዶክተር ማንደፍ አስተውቀዋል።
አሁን አምስት አሉ
አውሮፕላን
ሁለቱ ቅኝት ይሰራሉ፣ ሶስቱ ደግሞ የሚረጩ ናቸው። ግን በተጨማሪ ገና በጣም ያስፈልገናል። እሱን ነው ለማግኘት ጥረት እያደረግን ያለ ነው። ኢንተርናሽናል ማርኬት ላይም ብዙ የሉም። እሱ ነው እንደ ትልቅ አስጊ ነው ወይም ደግሞ አስቸጋሪ ነው ብለን የምንገምተው የርጭት አውሮፕላን ማግኘትን ነው።
እስከ ዛሬው አለ ድረስ 550 ሺህ ሄክታር መሬት በአንበጣ መንጋ መጠቃቱን ይፋ ያደረጉ ዶክተር ማንደፍሮ ግንባር ቀደሞቹ ተጠቂዎች አፋር፣ አማራና ኦሮሚያ ክልሎች ናቸው ብለዋል። የሀገሪቱ የኬሚካል መርጫ አውሮፕላን አጠቃቀም አቅም ጥሩ ቢሆን ኖሮ የጉዳት መጠኑን መቀነስ ይቻል እንደነበር ይገልጻሉ። ለመጪዎቹ 3 ወራት ችግሩ ቀጣይነት ይኖረዋል የሚሉ ዶክተር ማንደፍሮ በበረራ ወደ ሀገሪቱ የሚገባው የአንበጣ መንጋ እንቁላል ከመጣሉ በፊት ለማጥፋት አውሮፕላንም ሰው አልባ በራሪ ድሮንም ሄሊኮፕተርም በመግዛትና በመከራየት የሚችሉትን ሁሉ እንደሚያደርጉ አስታውቀዋል። በዚህ ሂደት ከግብርና ሚኒስቴርና የክልል ግብርና ቢሮዎች ባሻገር ከሌሎች ኢትዮጵያውያንም ብዙ ይጠበቃል ይላሉ።
የአንድ ሴክተር ስራ ነው ተብሎ እንዳይታይ ይፈልጋለሁ። የግብርና ስራ ብቻ አይደለም። የእያንዳንዱን ሰው ቤት ያንኳኳል ይሄ አሁን ያለንበት ሲቹዌሽን እየባሰበት ከሄደ። ስለዚህ ሁሉም ሰው ባለበት ቦታ ላይ አስተዋጽኦ ማበርከት አለበት ለዚህ ወረርሽኝ መከላከል።
ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ አናዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮኝ የቆየው ኤልያስ አስማረና እኔም ሳስተናግዳችሁ አመሸሁ ስመኝሽ የቆየነን። በፌስቡክ ገጻችን @voaamharic በትዊተር #gabinavoa እንዲሁም በኢሜል አድራሻችን gabina@voanews.com ብላችሁ አስተያየታችሁን ላኩልን። የነገ ሰው ይበለን። መልካም
ሰው ይመኛል መቼም በድነስካለ ሁሉም ነገር ይሆን እንደ አባ ሰመቼ I'm